የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ቅዳሜ ጥቅምት 3 2016 ዓ.ም መሰናዶው ጀመረ። የቅበት ከተማ ሃይማኖት ተኮር ግጭት በህዝባዊ ምክክር እንደተፈታ ተገለጸ።
በአንድም በሌላም ተጠናብሮም የወጡ ተፈናቅሎም የወጡ ቤታቸው የፈረሰባቸውም ያልፈረሰባቸውም ተጠላቅሎ ስለቀረበ እሱን በመለየት በአጠቃላይ በአስቸኳይ እንዲገቡና ማህበረሰቡ ደግሞ በጣም በስሜት በሚነካ ሁኔታ ነው የተወያየው።
ቦታው ድረስ ሄደውን የማረጋጋት ስራ ለመስራት መፍትሄ ላይ ማተኮር ይገባናል የሚል ጉባኤው የጋራ ኮንሰንሰስ ላይ ደርሷል። በዚህም ተነስቶ ነው ሁለት ቀን የፈጀ አሉ የተባሉትን ችግር ከማጥራት ከመለየት እና ችግሩን ከማወቅና ከመረዳት ባለፈ ይሆናሉ በሚሉ ጉዳዮች ሰፊ የሆነ ውይይት አድርገናል።
የሰማችኋቸው የክልሉ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ ሐሊል ሲሆኑ ተከታዩ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስልጤና የሀዲያ አህጉረ ስብከት ስራ አስኪያጅ መልአከ ሕይወት ቀሲስ ንጉሴ ባወቀ ናቸው። ሙሉ ዘገባው ከዜና በኋላ ይከተላል። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል? ኤደን ገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም ጽዮን ግርማ በዋና አዘጋጅነት አብረናችሁ እናመሻለን። እናንተም አብራችሁን ታመሹ ዘንድ እንጋብዛለን። የምሽቱን የመጀመሪያው ምዕራፍ የተለያዩ ዘገባዎች የሚኖሩን ሲሆን ተከታዩ ምዕራፍ ደግሞ የሙዚቃ ቃና ይከተላል። አብራችሁን ትሆኑ ዘንድ በአክብሮት እየጋበዝን በቅድሚያ ከዓለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤል መከላከያ ሰራዊት የጋዛ ከተማና ሰሜናዊ አካባቢ ነዋሪዎች አካባቢያቸውን ለቀው በተወሰነው መስመር ብቻ ወደ ደቡብ መጓዛቸውን እንዲቀጥሉ በማሳሰብ የቀራቸው ጥቂት ሰዓታት ጊዜ መሆኑን አስጠንቅቋል። ማስጠንቀቂያው የተሰጠው ሐማስ በጋዛ ከ120 በላይ ንጹሐን ዜጎችን አግኝቶ መያዙን የመከላከያ ኃይሉ ባረጋገጠበት ወቅት መሆኑ ተመልክቷል። ሐማስ በበኩሉ ሲቪሎች የእስራኤልን መከላከያ ኃይሎች የመልቀቂያ ጥሪ ችላ እንዲሉ መክሯል። ይህም ቀድሞውንም የነበረውን አስከፊ ሁኔታ አወሳስቦታል። የጋዛ የአገር ውስጥ ሚኒስቴር በአሳዛኝ ሁኔታ አካባቢውን ለቀው እየተሰደዱ ባሉ ሰዎች ላይ እስራኤል ባደረገችው የአየር ድብደባ 7 ሰዎች ሲሞቱ 200 ሰዎች ቆስለዋል ሲል ተናግረዋል። በሌላ በኩል እስራኤል በደቡባዊ ሊባኖስ የሚገኘውን የሂዝቦላህ ኢላማ መምታቷን አስታውቃለች። በዚያ አካባቢ ያለው ውጥረት ተባብሷል። ዋይት ሀውስ ሰሜን ኮሪያ በዩክሬን ድንበር አቅራቢያ ለሩሲያ የጦር መሳሪያ ታቀብላለች ሲል ትናንት አርብ ክስ አሰምቷል። ትናንት የተለቀቁት የሳተላይት ምስሎች ከሰሜን ኮሪያ የጦር መሳሪያ ግምጃ ቤት የወጡ የጦር መሳሪያና ጥይቶች መኖራቸውን እንደሚያረጋግጡ ዋይት ሀውስ አስታውቋል። መሳሪያዎቹ ከሰሜን ኮሪያ የሩሲያን ባንዲራ ባውለበለቡ መርከቦች ከተጫኑ በኋላ በደቡብ የሩሲያ ድንበር በኩል በባቡር ተጭነው የተጓዙ መሆኑን ዋይት ሀውስ አመልክቷል። የብሔራዊ የደህንነት አማካሪው ቃል አቀባይ ጆን ከርቢ ሰሜን ኮሪያ የዩክሬን ከተሞችን ለማጥቃት ዩክሬናውያንን ለመግደልና ህገወጡን የሩሲያ ጦርነት ለማራዘም ለሩሲያ ወታደራዊ መሳሪያዎች መስጠቷን እናወግዛለን ሲሉ ትናንት በሰጡት መግለጫ ተናግረዋል። ከርቢ በቅርብ ሳምንታት ውስጥ በሰጡት መግለጫ ሰሜን ኮሪያ ለሩሲያ ከ1000 ኮንቴይነር በላይ ወታደራዊ መሳሪያዎችና ጥይቶችን ለመስጠቷን ገልጸዋል። ሰሜን ኮሪያ የዩናይትድ ስቴትስ የተዋጊ አውሮፕላኖች ተሸካሚ ቡድን ደቡብ ኮሪያ መድረሱን አስመልክቶ በሰጠችው መግለጫ ያፈጠጠ ወታደራዊ ትንኮሳ ነው በማለት ዩናይትድ ስቴትስ ጥቃት ለመሰንዘር ማቀዷን ያሳያል ስትል ትናንት አርብ ብርቱ ነቀፋ አሰምታለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ደቡብ ሊባኖስ ውስጥ ሲዘግብ የነበረ የሮይተርስ ጋዜጠኛ ትናንት አርብ ሲገደል 2 የሮይተርስ ጋዜጠኞችና ሌሎች በርካቶች ደግሞ መቁሰላቸውን የዜና ወኪሉ ሮይተርስ አስታውቋል። የሮይተርስ ቃል አቀባይ ትናንት አርብ ለቪኦኤ በሰጡት መግለጫ የቪዲዮ ፎቶግራፈራችን ኢሳቅ አብደላህ መገደሉን ስንሰማ እጅግ በጣም አዝነናል ብለዋል። አብደላህ በደቡባዊ ሊባኖስ የሮይተርስ ቡድን አባል ሲሆን በአድማው ወቅት የቀጥታ ስርጭት ዘገባውን ሲያቀርብ ነበር ሲሉ ቃል አቀባዩ ተናግረዋል። ከክልሉ ባለስልጣናት ጋር በመተባበር የኢሳምን ቤተሰብና የሥራ ባልደረቦችን በመደገፍ ስለ ሁኔታው በአስቸኳይ ተጨማሪ መረጃዎች እንፈልጋለን። በዚህ አስከፊ ጊዜ ሀዘናችን ከቤተሰቦቹ ጋር ነው ሲሉም ቃል አቀባዩ ባወጡት መግለጫ አስታውቀዋል። የሮይተርስ ጋዜጠኞች ጣይር አልሱዳኒና ማር ናዝ የቆሰሉ በመሆናቸው ሕክምና ይፈልጋሉ ሲሉም ቃል አቀባዩ አክለው ገልጸዋል። የአልጀዚራ የዜና ማሰራጫ በበኩሉ ካርመን ጆክሃዳር እና ኤሊ ብራኪያ በተመሳሳይ ጊዜ መቁሰላቸውን አስታውቋል። ጉዳቱ ስለተፈጸመበት ሁኔታ ዝርዝር መረጃ አልተሰጠም። የእስራኤል ጦር ከሊባኖስ ጋር ባለው ድንበር አካባቢ ለተተኮሱበት ሮኬቶችና ታጣቂዎች ጥቃት ምላሽ ሰጥቷል። የሮይተርስ ጋዜጠኞች ከነዚህ ጥቃቶች በአንዱ ተመተዋል ተብሎ ይታመናል ሲሉ አጃንስ ፍራንስ ፕሬስ እና አልጀዚራ ዘግበዋል። ይህ ስለመሆኑ ቪኦኤ ወዲያውኑ ማረጋገጥ አልቻለም። በመጨረሻም የተወካዮች ምክር ቤት አፈ ጉባኤን ለመምረጥ ትርምስ ውስጥ ያሉት የዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ትናንት አርብ ምሽት ባደረጉት የሶስተኛው ቀን ሙከራ 124 ለ81 በሆነ ድምፅ የወግ አጥባቂ ተወካዩን ጂም ጆርደንን መርጠዋል። ጆርደን አፈ ጉባኤ ሆነው ለመመረጥ የሚያበቃቸውን የሙሉ ምክር ቤቱን አብላጫ ድምፅ በሚቀጥለው ሳምንት ማግኘት ይኖርባቸዋል። ፕሬዚደንቱና ምክትል ፕሬዚደንቱ በማይኖሩ ጊዜ በአገሪቱ ሶስተኛው ተተኪ የሚያደርጋቸውን ከፍተኛ የአፈ ጉባኤነት ስልጣን ለማግኘት ጆርዳን ለሳቸው ድምፅ ያልሰጡትን ሪፐብሊካን የምክር ቤት አባላት በማሳመን ብርቱ ፈተና እንደሚጠብቃቸው ተነግረዋል። እረፍት የወጡት የዲሞክራትና የሪፐብሊካን አባላት በሪፐብሊካኖቹ ለተመረጡ ጆርዳን ወይም ለዲሞክራቱ እጩ ሐኪም ጀፍሪ ድምፅ ለመስጠት የፊታችን ሰኞ ወደ ዋሽንግተን ይመለሳሉ ተብሎ ይጠበቃል። በምክር ቤቱ አብላጫውን ወንበር በያዙት የሪፐብሊካን አባላት መካከል ስምምነት ባለመኖሩ ምክር ቤቱ እስካሁን አፈ ጉባኤ የለውም። በዚህ ሳቢያም ወደ እስራኤልም ሆነ ዩክሬን የሚላኩ እርዳታዎችን የሚያጸድቁ ሕጎች ማውጣት አለመቻሉ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥቅምት 3 2016 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን amharic.vnews.com ይተላለፋሉ። እዛ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። ቅበት ከተማ ሃይማኖት ተኮር ግጭት በህዝባዊ ምክክር እንደተፈታ ተገለጸ። በማዕከላዊ ኢትዮጵያ ክልል ስልጤ ዞን በቅበት ከተማ ተፈጥሮ የነበረውን ግጭት በሰላማዊ መንገድ ለመፍታት ህዝባዊ የምክክር ጉባኤ ማድረጉን የገለጸው የኢትዮጵያ የሃይማኖት ተቋማት ጉባኤ መኖሪያ ቤቶቻቸው የወደሙ ተፈናቃይ ዜጎች በአንድ ሳምንት ውስጥ ተሰርቶላቸው እንዲመለሱ ከመግባባት ላይ መደረሱን አስታወቀ። የክልሉ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ መሐመድ ሐሊል ግጭቱን በሽምግልና ለመቋጨት በመሰረታዊ ጉዳዮች ላይ እንደተስማሙ ጠቅሰው በተለይ ጥፋተኞች እንዲጠየቁ ተማምነናል ብለዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስልጤና የሀዲያ አህጉረ ስብከት ስራ አስኪያጅ መልአከ ህይወት ቀሲስ ንጉሴ ባወቀ በበኩላቸው ዘላቂ ሰላም እንዲወርድና ችግሩም እንዳይደገም የክልሉና የዞኑ አስተዳደር ትልቁን ኃላፊነት እንዲወስድ ጠይቋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል።
በማዕከላዊ ኢትዮጵያ ክልል በስልጤ ዞን ስልጤ ወረዳ በቅበት ከተማ ሃይማኖትን መነሻ አድርጎ ለተፈጠረው ችግር መፍትሄ ለማፈላለግ የኢትዮጵያ የሃይማኖት ተቋማት ጉባኤ ተነሳሽነቱን በመውሰድ የሁለት ቀናት ህዝባዊ ምክክር ማድረጉን የጉባኤው ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምፅ አስታውቀዋል። ሐሙስ ጥቅምት 1 ቀን 2016 ዓ.ም ከተጠናቀቀው ህዝባዊ ምክክር አስቀድሞ ጉባኤው ያደራጀው የጥናት ቡድን ሁሉም ተጎጂዎችን ማነጋገሩን ጠቅላይ ጸሐፊው ገልጿል። በጥናታው ዳሳው የቅበት ከተማ ነዋሪዎች ጥቃቱን ሸሽተው በቡታጅራ የሚገኙ ተፈናቃዮች፣ የአገር ሽማግሌዎች፣ የቤተሰብ አባል የሞተባቸው፣ ቆስለው ሆስፒታል የተኙና የሃይማኖት መሪዎች አስተያየት ተካተተበት ባለ 10 ገጽ ሪፖርት ተጠናቅሮ ለጉባኤው እንደቀረበ ሊቀ ትጉሃን ቄስ ታጋይ ተናግሯል።
ከዚህ ሪፖርት እንግዲህ ተነስተን ነው መግለጫ ከመስጠት ይልቅ ነገሮች እዚህም እዛም ሁሉም በየዕለቱ ዛሬ ሶሻል ሚዲያ ሁሉም በእጁ ነው ከሚያቀራርብ ይልቅ የሚያለያይ ሐሳብ መፍትሄ ከማምጣት ይልቅ ችግርን በችግር የመድገም ስራ በመስራት ላይ የተጠመዱ አካላት መኖራቸውን በመገንዘባችን ቦታው ድረስ ሄደን የማረጋጋት ስራ ለመስራት መፍትሄ ላይ ማተኮር ይገባናል የሚል ጉባኤው የጋራ ኮንሰንሰስ ላይ ደርሷል። በዚህም ተነስተው ነው ሁለት ቀን የፈጀ አሉ የተባሉትን ችግር ከማጥራት ከመለየት እና ችግሩን ከማወቅና ከመረዳት ባለፈ ይሆናሉ በሚሉ ጉዳዮች ሰፊ የሆነ ውይይት አድርገናል።
በወራቤ ከተማ በተደረገው ህዝባዊ ምክክር መድረክ ከሁሉም ማህበረሰብ የተውጣጡም 125 ተወካዮች እንደተሳተፉና ችግር ፈቺ የጋራ ስምምነት ላይ እንደተደረሰ ጠቅላይ ጻፊው ቄስ ታጋይ ታደለ አስታውቀዋል።
የመፍትሄ ሐሳብ የቀረበበት ወደፊት ሊሰሩ የሚገባ ተብሎ የተለዩ ጉዳዮች አሉ። ለጊዜው የማቀራረብ ስራ ተሰርቷል። ከአንድ ሳምንት ባልዘለለ ችግሮቹን ቶሎ ለምሳሌ ቤት የፈረሰባቸው አካላት ተለይቷል። እነዚህ ቤቶች ደግሞ እድሳት የተጀመረላቸው አሉ፣ ያልተጠናቀቁ ያላለቁ አሉ። ከአንድ ሳምንት ከሰባት ስምንት ቀን ባልዘለለ መልኩ እስከ ቀጣይ ቅዳሜ ሳምንት ድረስ ቤቶቹ ተጠናቀው ይሄንን የሚያሰሩ ኮሚቴዎች አጠናቀው በአንድ ሳምንት ውስጥ እንዲያስረክቡ እና እነሱም ይሄንን ለመስራት ቃል የገቡበት ሁኔታ ስምምነት ላይ ደርሰናል። አንዱ ህብረተሰቡ ዋናው ነገር የነበረውን ነገር ወደ ቀድሞ ህይወቱ ወይንም ማህበራዊ ኑሮው መመለስ ነው።
ባለፈው አመት ነሐሴ 29 ቀን 2015 ዓ.ም በስልጤ ዞን ቅበት ከተማ ግጭት ተፈጠረው ሙስሊም ወጣቶች በከተማው ላይ ተንሰራፍቶ ሴቶቻችንን ይጠላል፣ ልጆቻችን ትምህርት እንዳገባቸው ያደርጋል ያሉትን የመተት መንፈስ ከፍተኛ ድምጽ ባለው ጸሎት እናስወጣለን ሲሉ ባደረጉት እንቅስቃሴ ከፖሊስ ጋር በመጋጨታቸው እንደሆነ የነዋሪዎችን አስተያየት ተክሰን መዘገባችን ታውሳል። በግጭቱ የአንድ ሰው ህይወት በማለፉ በተካረረው ህከትና ሃይማኖትን ለይቶ ተፈጽሟል በተባለ ጥቃት 60 መኖሪያ ቤቶች እንደተቃጠሉና ከ1200 በላይ የክርስትና እምነት ተከታዮች ተፈናቅለው በቡታጅራ ደብረ ጽዮን ቅድስት ማርያም ቤተክርስቲያን እንደተጠለሉ የአሜሪካ ድምጽ የኢትዮጵያ ሰብአዊ መብቶች ጉባኤን ዋቢ አድርጎ መዘገቡ ይታወቃል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቄስ ታጋይ ታደለ መከባበርና መዋደድን እንጂ ጥላቻና ግጭትን የሚሰብክ ሃይማኖታዊ አስተምሮ የለም ብሏል። አያይዞም በቅበት ከተማ የተፈጸመው ድርጊት ይህንኑ አስተምሮ የሚጻረር እንደሆነ ጠቅሰው ችግሩን ለማባባስ ሃይማኖታዊ ጦርነት እንደተፈጠረ ተደርጎ መነገሩ መሰረተ ቢስና ከሀገሪቱ እሴት ውጭ እንደሆነ ኮንኗል። በወንጀሉ የተጠረጠሩ ግለሰቦችም የህግ ተጠያቂ መሆን እንዳለባቸው በህዝባዊ ምክክሩ ከመግባባት ላይ እንደተደረሰ ሊቀ ትጉሃን ቄስ ታጋይ ተናግሯል።
ወንጀል የተሰሩ አሉ፣ ያፈናቀለ አለ፣ ንብረት ያወደመ አለ፣ የሰው ህይወት የቀጠፈ አለ፣ ያቆሰለ አለ። በተለያዩ መልኩ ደግሞ በተደጋጋሚ ሲነሳ እንደነበረ ከአንዳንድ ከመተት ጋር ተያይዞ በዚህ ጉዳዮች ላይ የተሳተፉ አሉ የተባሉ ግለሰቦች ይጠቅሳሉ። ይህንን በአውጫጭኝ በተለያየ መልኩ አድርጎ መክሮ ዘክሮ ወደ መስመር ማስገባትና ከዚህ ድርጊታቸው ከዚህ ተግባራቸው እንዲለዩ የማድረግ ስራ ለመስራት የጋራ ስምምነት ላይ ደርሰዋል።
የክልሉ የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ መሐመድ ሐልል ለተፈጠረው ግጭት በሽምግልና እርቅ ለማውረድ ጥረት የተደረገ መቆየቱን አስታውሰው ሁሉም ወገን የተሳተፈበት ውይይት እንደተካሄደና በበርካታ መሰረታዊ ጉዳዮች ላይ የጋራ ስምምነት ላይ መደረሱን ተናግሯል።
በአንድም በሌላም ተጠናብሮም የወጡ ተፈናቅሎም የወጡ ቤታቸው የፈረሰባቸውም ያልፈረሰባቸውም ተቀላቅሎ ስለቀረበ እሱን በመለየት በአጠቃላይ በአስቸኳይ እንዲገቡና ማህበረሰቡ ደግሞ በጣም በስሜት በሚነካ ሁኔታ ነው የተወያየው። 2 ትሪ ያለው 1 ትሪ እንሰጣለን፣ አብረን እንኖራለን፣ መጥቶ ይግቡልን የሚል ነው ማህበረሰቡ። ፍጹም ቤት ያልተሰራላቸው በዚህ ሳምንት ተጠናቆ በአሁኑ ሰዓት ጀምሮ እንዲገባ፣ ምናልባት ቤቱ ያልተሰራላቸው ሰዎች ሳምንት ድረስ ተጠናቆ እንዲገባ፣ ይቃም እንዲሟላላቸው ማህበረሰቡ የተስማማበት ስብሰባ ነበር።
ጸብ ከሚያጭሩና ሰላም ከሚነሱ እንቅስቃሴዎች ሁሉም እንድታቀብ ተወስኗል ያሉት ሼክ መሐመድ ዘላቂ መፍትሄ እንደሚያመጣ የታመነበት ውሳኔም ማስተላለፋቸውን አስረድቷል።
ባህላዊ ሽምግልናው ተጠናክሮ እንዲቀጥልና አንዱ ዘላቂ መፍትሄ ይሄ ነው ብለን አስበናል። ሁለተኛው ዋነኛው ዘላቂ መፍትሄ የህግ በላይነት እንዲከበር፣ እነዚህ አጥፊዎች ለህግ እንዲቀርቡ እና ሁሉም በስምምነት የተስማማበት ነው። ዘላቂ መፍትሄ የሚያመጣው የህግ በላይነት መከበርና የሀገር ሽማግሌው ተጠናክሮ መቀጠል ነው የሚል ነው ዘላቂ መፍትሄ ብለን ያሰብነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የስልጠና የሀዲያ አህጉረ ስብከት ስራ አስኪያጅ መልአከ ህይወት ቀሲስ ንጉሰ ባወቀ በበኩላቸው በኢትዮጵያ የሃይማኖት ተቋማት ጉባኤ የተወሰደውን ተነሳሽነት አመስግነው ትልቁን ድርሻና ኃላፊነት መውሰድ ያለበት ግን የመንግስት አካል ነው ሲሉ አመልክቷል።
በሃይማኖት ተቋማት በኩል ብቸኛ ሊደረግ የሚችለው ነገር እንደ እርቅ ተደርጎ አብሮ ተስማምቶ የመኖርን መንገድ ማሳየት ትልቁ ድርሻ የመንግስት ነው። አሁን እኔም እንደ በተደጋጋሚ የምንለው የእኛ ልዑካንም ተገኙ፣ ሁላችንም እዛ ቦታ ተገኘን፣ ሃይማኖት ተቋማትን መጡ፣ ተቻችላችሁ ኑሩ፣ በመቻቻል ኢትዮጵያ ትመራለች እንጂ ባለው ሁኔታ የሆነ ነገር መመሪያ ሰጥቶ መሄድ ነው የሚሆነው። ያ ብቻውን ውጤታማ አይደለም። አሁን የተሰደዱት ሰዎች ቤታቸው የተቃጠለ የፈረሰባቸው ይጠገንላቸው የሚለውን እንግዲህ አሁንም የሃይማኖት ተቋማትን ይህንን አደራ ብሎ ነው የወጣው። ግን ይህንን የማድረግ አቅም የመስራት ልብ አሁንም ተነሳሽነቱ አለ ወይ የሚለው ነው ጥያቄ። ስለዚህ ቤቶቹን ለመስራት ጥረት ተደርጎ ግንባታ አይደለም አሁን የተጀመረው። ዝም ብሎ ቆርቆሮ ማልበስ፣ መስኮቱ የተሰበረባቸውን ፈርሶ የተወሰደባቸውን ቆርቆሮ ማልበስ፣ በሩንም ቆርቆሮ ማልበስ፣ እንዲህ ማልበስ ነው የሆነ።
በድርጊቱ የወደሙ መኖሪያ ቤቶችን መልሶ የግንባት ሂደቱ የተፋጠነ እንዳልሆነና አስገዳጅ ውሳኔም ሊኖር እንደሚገባ የጠቆሙት ስራ አስኪያጁ በሃይማኖት ተቋማት ጉባኤ የተጀመረው እንቅስቃሴ ግን ጥፋቱ እንዳይደገም የሚያደርግ ነው ብሏል።
ግንባታው ጉዳይ ሌላውም ሲቀጥል ቶሎ ይፈጸም የሚል ነው። የሃይማኖት ተቋማት አቅሙ ምን ያህል ነው ብሎ መገመት ይቻላል። ለምሳሌ በግድ ይህንን ማስፈጸም አይችልም። የሃይማኖት ተቋማት ተስማምታችሁ አንድ ላይ ሆናችሁ ይህንን ግጽሉላቸው ስለ ፈጣሪ ብላችሁ ብሎ ለምኑም አስማምቶም ከመሄድ ውጪ እንደ መንግስት አስገዳጅ ነገሮችን አስቀምጦ የመሄድ ነገር የለም። አስገዳጅ የሚሆነው ከፌዴራል ከህግ ከፍትህ ከሌሎቹም ይህንን ጉዳይ የመስራት እርግጥ ነው። በጣም ጥሩ ስራ እየተሰራ ነው። ለምሳሌ ቤቶቹ ከጎን ሲቃጠል ያየ አንድ ሰው ይህን ሲቃጠል አይተሃል? አዎ አይቻለሁ። ማን ያቃጠለው? አላውቅም ሲሉ እንዴት የአንተ ቤት ከጎን ሳይቃጠል ይህን ሲቃጠል እንዴት አላየውም ትላለህ? በህግ ተጠያቂ ነህ ብሎ እስከ ማለት ተደርሶ፣ ስለዚህ ይሄ ያመጣል። በቃ ያቃጠሉት እነማን እንደሆኑ እንዳደረጉ ወደም ስለሚታወቅ ነገ እንዳይደገም ያደርገዋል።
ሰው ወደ ጉራጌ ዞን ቡታጅራ ከተማ ከሸሹ ከ1200 በላይ የኦርቶዶክስ ተዋህዶ እምነት ተከታዮች ውስጥ አንዱ የሆኑትና ለደህንነታቸው ስለሚሰጉ ስማቸውን ያልጠቀሱ አንዲት አስተያየት ሰጪም ከአንድ ወር በላይ ለሆነ ጊዜ ተቸግረው እንደሚገኙ ገልጿል። በአንድ ሳምንት ውስጥ ወደ ቀያችሁ ትመለሳላችሁ መባሉን ሰምተና ያላሉት አስተያየት ሰጪዋም ውሳኔው በተግባር ከተፈጸመም ለመመለስ ዝግጁ እንደሆነ ጠቅሰው ወንጀል ፈጻሚዎች ግን መጠየቅ አለባቸው ሲሉ አመልክተዋል።
ሶስት ነገሮችን አስቀምጠናል። የፈረሱ ቤቶች ወደ ቦታ እንዲመለስልን፣ ንብረት እንዲመለስልን፣ የህግ የበላይነት እንዲከበር፣ ወንጀል የሰሩት ተጠያቂ እንዲሆኑ፣ በዛ ባሻገር ያ ማህበረሰቡ ላይ እንዲሰራ ተቀባይነት እንዲኖረው አምኖ ይህን ያው አቅፎ እንዲኖር አምኖ ተቀብሎ ይቅር ተባብሎ እንዲኖር ማህበረሰብ ላይ እንዲሰራ በሚል በሽማግሌ አሳይመንት ተሰጥቶ ያው እነሱ ጉዳዮች ላይ ስላላለቁ ነው ወደዛ መግባት ያልተቻለ። የሃይማኖት ጉባኤ መጥተው ያው በሁለቱም ወገን ያሉ ነገሮችን አይተው ለማቀራረብ ስራ ነው የሰሩት። መድረክ ፈጥረዋል። በሰላም ሽማግሌዎቹም የያዙትን አጠናክረው እንዲሄዱና ጉዳዩን ፈጽመው ተፈናቃዩን ወደ ቦታው እንዲመልሱ የማቀራረብ ስራ መድረክ ፈጥረው ያን ስምምነት ፈጥረው ሄደዋል። ህዝቡ መግባት ይፈልጋል። ወደ ቤት መግባት ይፈልጋል። ቀየውን ምሎን እንደ ስደት እኮ ያው ቤተክርስቲያን ሆነን ብዙም ባይርበንም ባይከፋንም፣ ግን ደግሞ ቤትን የሚያክል ነገር ከልጅ ጋር ሽማግሌ ያለ ልጅ ያለ ልጆች አሉ። አንድ ላይ ነው በብረን የሚተኛው። ስለዚህ በርካታ ቻሌንጆች አሉ እኮ። ስለዚህ ቤትን የመሰለ ነገር የለም። ሁሉም ሰው ይፈልጋል መግባት። ግን ምንድነው ዋናው ዳግም ችግር እንዳይፈጠር ምን ዋስትና አለ የሚለው ነገር ያሳስባል። ስጋት አለው። አሁንም
የስልጤ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ከድር አብደላም በኢትዮጵያ የሃይማኖት ተቋማት ጉባኤ አስተባባሪነት በወራቤ ከተማ ለሁለት ቀናት የተካሄደው ህዝባዊ ምክክር ችግሩን ለመፍታት ያግዛል ማለታቸውን በትናንቱ የኢዜአ ዘገባ ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አድማጮቻችን በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። በተባበሩት መንግስታት ድርጅት አባል ሀገሮች የጸደቀው የዘላቂ ልማት ግቦች እቅድ ዘመን ሊጠናቀቅ 6 ዓመታት ቀርተውታል። በዚህ እቅድ ከተያዙ ግቦች አንዱ ሁሉን አቀፍ የጤና ሽፋንን ለሰው ልጆች ማሟላት የሚል ነው። ሁሉን አቀፍ የጤና ሽፋንን ተግባራዊ ለማድረግ በተለይም እንደ ኢትዮጵያ ያሉ ሀገራቶች የተለየ ጥረትና ትጋት ያስፈልጋቸዋል። እስከ ገጠር መንደሮችና ቤተሰቦች የሚወርድ ጠንካራ የጤና ስርዓት መዘርጋትም የግድ ነው። በኢትዮጵያ ይህንን ለማሳካት ባለፉት 20 ዓመታት ምን ተሰርቷል? ምን ውጤትስ ተገኘ? መለስካቸው አምሃ ዝርዝር ዘገባ አለው።
አዲሱ ሺህኛ ዓመት ወይንም አዲሱ ሚሊኒየም ሲጀመር የተባበሩት መንግስታት ድርጅት የሚሊኒየሙ የልማት ግቦች የሚል አንድ ሰነድ አጸደቀ። ከ15 ዓመት በኋላ በአውሮፓውያን ዘመን አቆጣጠር በ2015 ላይ ደግሞ ከቀደመው ሐሳብ ብዙም ሳይርቅ ግን የተሻለ ትኩረት በያዘ እቅድ ዘላቂ የልማት ግቦች በሚል ተተካ። ከነዚህ ግቦች መካከል ሁሉ አቀፍ የጤና ሽፋንን ለሰው ልጆች ሁሉ ማዳረስ አንዱ ነው። በዚህ ዓለም አቀፍ እቅድ መሠረት ማንም ሰው ሕፃን፣ ሽማግሌ፣ ሴት፣ ወንድ፣ አካል ጉዳተኛ፣ ሀብታም፣ ድሃ ሳይባል መሠረታዊና ደረጃውን የጠበቀ የጤና አገልግሎት ማግኘት አለበት። በኢትዮጵያ ይህንን ለማድረግ ጥረቱ ከተጀመረ ከ20 ዓመት በላይ ሆኗል ይላሉ የጤና ሚኒስቴር የሥራ ኃላፊዎች። ሁሉ አቀፍ የጤና ሽፋንን ለመተግበር የመጀመሪያ ደረጃ የጤና ክብካቤ ሥርዓትን መዘርጋት እንደተቻለም ይናገራሉ። አቶ እስራኤል አታሮ በጤና ሚኒስቴር የማኅበረሰብ ተሳትፎና የመጀመሪያ ደረጃ ጤና ክብካቤ አህድ መሪ ሥራ አስፈጻሚ ናቸው።
በኢትዮጵያ ውስጥ 42,500 በላይ የሆኑ ጤና ኤክስቴንሽን ባለሙያዎች፣ ያም አብዛኛዎቹ 95%ና ከዛ በላይ ሴቶች የሆኑት ለሴቶችና ለሕፃናት አገልግሎት መስጠት በቀላሉ መድረስ የሚችሉ ኳሊፋይ ሆነው ሰልጥነው በደሞዝ ተቀጥረው ትልቅ ኮሚትመንት ተወስቶ ይሄን ፕራይመሪ ሄልዝ ኬር ሰርቪስ ወይም ደግሞ የፕራይመሪ ሄልዝ ኬሩን ወደ ቤት ለቤት ለማውረድ በኢትዮጵያ ሲስተም ውስጥ ተሞክሯል ባለፉት 20 ዓመታት። ይሄ ሲሞክር የመጣውን ለውጥ ስንመለከት እጅግ በጣም በርካታ የሆኑ የሕፃናትና የእናቶች ሞት መቀነስ ታይቷል። እጅግ በጣም በርካታ የሆኑ ተላላፊ በሽታዎች ብዙ ሰዎችን ሕይወት ሲበላ የነበረው እንደነ ወባ፣ እንደነ ቲቪ፣ እንደነ ኤችአይቪ የመሳሰሉ በሽታዎችን የመቀነስ ስራዎች የተሰራው ቤት ለቤት ሲሰጥ የነበረው
በመጀመሪያ ደረጃ ጤና ክብካቤ አማካይነት በክትባት ለመከላከል የሚቻሉ በሽታዎችን በየቤቱ አገልግሎቱን በመስጠት ቁጥራቸው እጅግ የበዙ ዜጎችን ከህመምና ከሞት መታደግ መቻሉን የሚገልጹት አቶ እስራኤል መርሃ ግብሩ የሀገሪቱ የጤና ስርዓት መልህቅ ነው ብለውታል። በአሁኑ ወቅት በመላ ሀገሪቱ ለተዘረጋው የጤና ስርዓት መልህቅ ነው ያሉትን ይህን መርሃ ግብርም ዝርዝሩን ምን እንደሆነ አቶ እስራኤል አስረድተዋል።
ፕራይመሪ ሄልዝ ኬር ሰርቪስ ኢትዮጵያ ውስጥ የኮሚኒቲ ቤት ለቤት ሰርቪስን፣ ጤና ኬላ ውስጥ የሚሰጡ አገልግሎቶችን፣ ጤና ጣቢያ የሚሰጡ አገልግሎቶችና ፕራይመሪ ሆስፒታል ላይ የሚሰጡ ዋና ዋና አገልግሎቶችን ያቀፈ ስርዓት ነው፣ የጤና ስርዓት ነው ማለት ነው። ስለዚህ ይሄ የሚያካትተው ዲፋይን ለማድረግ ያክል የመከላከልን መሰረት ያደረገ ደግሞ መሰረታዊ የሆኑ ጤና ኪሬቲቭ የሆነ ደግሞ አክሞ የማዳን ስራዎችንም ነግለክት ያደረገ አንድ ላይ አቅፎ የሚይዝ የጤና ስርዓት ነው ማለት ነው።
ሁሉ አቀፍ የጤና ሽፋን ዩኒቨርሳል ሄልስ ካቨሬጅ የዓለም ሀገሮች ሁሉ ቃል ኪዳን ያሰሩበት ትልቅ ግብ ነው። ሀገሮቹ ይህን ዓለም አቀፍ ግብ እንደየራሳቸው ልዩና ነባራዊ ሁኔታዎች የሚያሰሩ ስልቶችን በመንደፍ እየተገበሩት እንደሚገኙ የሚናገሩት ደግሞ የኢንተርናሽናል ኢንስቲትዩት ፎር ፕራይመሪ ሄልስ ኬር ኢን ኢትዮጵያ ዋና ዲሬክተር ዶክተር ፍሬህይወት ንጋቱ ናቸው።
እንደ ኢትዮጵያ እንግዲህ ዋናው የጤና ኤክስቴንሽን ፕሮግራም ነው። ምክንያቱም ተደራሽነትን ማምጣት ነው። እንግዲህ እኩልነት ጤና ብለን ካሰብን መጀመሪያ ተደራሽ ማድረግ ነው ለሁሉም ማህበረሰብ ክፍል። ዝቅተኛም ገቢ ላለው፣ ከፍተኛም ገቢ ላለው እኩል የሆነ ሰርቪስ መስጠት ነው። ስለዚህ ያንን ደግሞ ለማድረግ እንግዲህ ጤና ሚኒስቴር ከ40,000 በላይ የጤና ኤክስቴንሽን ባለሙያዎችን አሰልጥኖ መድቦ በሁሉም ጤና ኬላ እና ጤና ጣቢያዎች ይህን አገልግሎት እንዲሰሩ እያደረገ ይገኛል። ከዛ በተጨማሪ ደግሞ እስከዛሬ እንግዲህ የጤና ኤክስቴንሽን ፕሮግራም 30 ዓመት ኢትዮጵያ ውስጥ ቆይቷል። እስካሁን ላገኘናቸው አቺቭመንቶች ወይም ላገኘናቸው ጥሩ ተሞክሮች ፍሬዎች ትልቅ ሚና ነበረው።
በኢትዮጵያ ላለፉት 2-3 ዓመታት ሲተገበር የቆየው የመጀመሪያ ደረጃ ጤና ክብካቤ መርሃ ግብር አያሌ ጉድለቶች እንዳሉትም በተደረጉ ጥናቶች መታወቁን የሥራ መሪዎችም ሆኑ ባለሙያዎች ይናገራሉ። ዶክተር ፍሬህይወት እንዳስረዱት ከሆነ ከአራት ዓመት በፊት ይህን አገልግሎት በተመለከተ ሰፊ ጥናት ተደርጎ በዚህ ጥናት ላይ የተመሠረተ ለ15 ዓመታት የሚዘልቅ ፍኖተ ካርታም ተዘጋጅቷል።
ፍኖተ ካርታው እነዚህን ተግዳሮቶች ይፈታል ብለን እንጠብቃለን። አገልግሎት ጥራትን፣ ተደራሽነትን፣ ጤናን እኩልነት ማድረግን፣ የተለያዩ ቅድም የተባሉትን ነን ኮሚኒካብል ዲዚዝ ለምሳሌ ትልቅ ትምህርት ተምረናል በኮቪድ-19 ወረርሽኝ። ስለዚህ ሰው ሰራሽ ያልሆኑ የጤና እክሎችን እንደዚህ የሚመጡ ምንድነው ተግዳሮቶችን መቋቋም የሚያስችል የጤና ስርዓት ለመዘርጋት እንግዲህ ለሚቀጥለው 15 ዓመት ለመስራት ስትራቴጂ ተቀርጾ እየተሄደ ነው ማለት ነው።
ዘላቂ የልማት ግቦችን እቅድ ለማሳካት የቀረው ጊዜ የ6 ዓመት እድሜ ነው። በዚህ ጊዜ ውስጥ ሁሉ አቀፍ የጤና ሽፋንን ለሰው ልጆች ሁሉ ለማዳረስ እንደማይቻል ብዙ ጠቋሚ መረጃዎች እንዳሉ የተባበሩት መንግስታት ድርጅትም ሆነ የአገር ውስጥ ሰነዶች ያመለክታሉ። ይሁንና ይህን ግብ በጊዜውም ሆነ ከዚያ በረዘመ ጊዜ ለማሳካት እስከዛሬ ከነበረው ትጋት በላይ መስራት ምርጫ ሳይሆን ግዴታ መሆኑን ማንም አይስተውም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዝግጅታችን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። የኢትዮጵያ የባህር በር ንግግር የምሁራን ግምገማ። የኢትዮጵያ ባለስልጣናት ከቅርብ ጊዜ ወዲህ እየተሰማ ያለው የባህር በር የማግኘት ጉዳይ የሀገሪቱን የውስጥ ውጥረት ለማርገብ የታለመ እንጂ ሊተገበር የሚችል አይደለም ሲሉ የቀጠናውን ፖለቲካ የሚተነትኑ ምሁራን ለአሜሪካ ድምጽ ተናግረዋል። ከጎረቤት ሀገሮች ጋር በተሻለ ብሔራዊ ቁመና መግባባትና መተባበር እንደሚሻል ከአሜሪካ ድምጽ ጋር ባደረጉት ውይይት የሚመክሩት ባለሙያዎች የባህር በር ጥያቄን በኃይል ለማስተናገድ ማሰብ ቀጠናውን ለግጭት ሊዳርግ እንደሚችልም አሳስበዋል። አስማማዋየ ነው ዝርዝሩን ይዟል።
ኢትዮጵያ ካላት የቆዳ ስፋት፣ የህዝብ ቁጥርና ከምታንቀሳቀሰው ኢኮኖሚ አኳያ የራሷ ወደብ ሊኖራት እንደሚገባ ሲነሳ ቆይቷል። ከሰሞኑም የመንግስት ብዙሃን መገናኛዎች ይህንኑ የጠቅላይ ሚኒስትሩን ንግግር ለአየር ለማብቃት እያስተዋወቁት ይገኛል።
የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሀሳብ መወያየት እንደ ነውር እናስባለን።
ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልጋል።
የወደብ ጥያቄ በቀጠናው የሀገራት ግንኙነትና ሰላም ላይ የሚኖረውን ተጽዕኖ አስመልክቶ የአካባቢውን ፖለቲካና የጸጥታ ጉዳይ በቅርበት ከሚከታተሉ ምሁርና ተንታኝ ጋርም ቆይታ አድርገናል። የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ከቀደምት ዘመናት ጀምሮ የሉላዩ ኃይሎች ትኩረት የማይለየው የቀይ ባህር ቀጠና አሁን ደግሞ ከመቼውም ጊዜ በበለጠ የተለያዩ ሀገራት ወታደራዊ ኃይሎች መከማቻ ሆኗል ይላሉ። ከዚህ አንጻር በቀጠናው ትልቅ ብሔራዊ ጥቅም ያላት ኢትዮጵያም ከቀይ ባህር ፖለቲካ ተሳታፊ የሚያደርጋትን የባህር በር ጥያቄ ማንሳቷ የሚያስገርም እንዳልሆነ ይገልጻሉ።
በቀጠናው ላይ የባህር በር ያላቸው ሀገራት ብቻ ሳይሆኑ የባህር በር የሌላቸውም ሀገራት በዚህ በኩል ያላቸውን ጥቅም የግድ ማስከበር አለባቸው። በቀይ ባህር ላይ እና በህንድ ውቅያኖስ ላይ የተመረኮዙ ብዙ ሀገራት አሉ። ኢትዮጵያ፣ ደቡብ ሱዳን፣ ኡጋንዳ የምንላቸው ሀገራት፣ ሴንትራል አፍሪካ ሪፐብሊክ፣ ቻድ የምንላቸው ሀገራት በሙሉ በአንድም መንገድ ይሁን በሌላ በዚህ አካባቢ ላይ ፍላጎት አላቸው። ከሁሉም ጠንካራ ፍላጎት ያላት ኢትዮጵያ ናት። ስለዚህ ከሌሎቹ በሚበልጥ ደረጃ በአፍሪካ ቀንድ ላይ ያላትን ጥቅም የማስከበር ፍላጎት ቢኖራት የሚደንቅ አይደለም። ለምን ከሩቅ መጥተው እዚህ ቦታ ላይ ጥቅማቸውን ማስከበር የሚፈልጉ ኃይሎች የሚንቀሳቀሱበት ኢትዮጵያ ለህልውናዋ መሰረት የሆነውን የወገቢና የውጭ ንግድ የምታከናውንበት የደህንነት ቀጠናውን የምታስከብርበት መስመር ስለሆነ በአፍሪካ ቀንድ ላይ በቀይ ባህር ቀጠና ላይ መንቀሳቀስ አለባት ብለን ነው የምናስበው።
ወደብ የሁሉም ቀደምት የኢትዮጵያ መንግስታት ጥያቄ ሆኖ እንደዘለቀ የሚያወሱት ዶክተር በለጠም ሆኖም ከ1983 ዓ.ም ወዲህ ኢትዮጵያ ከቀይ ባህር ጉዳይ ተገልላ እንደቆየች ይናገራሉ። ከ2010 ዓ.ም በኋላ ከኤርትራ ጋር የተፈጠረው እርቅና የባህር ኃይል እንደገና መቋቋም የአገሪቱን የቀይ ባህር ተሳትፎ ይቀይራል ተብሎ ታስቦ እንደነበር ያስረዱት ምሁሩ ሰሞኑን እየተነሱ ያሉ የወደብ ጥያቄዎችም ከሀገራት ጋር በሚደረግ የመተባበርና የመገናዘብ መንገድ እንጂ በኃይል አማራጭ ሊፈታ እንደማይችል ያስጠነቅቃሉ።
ኢትዮጵያ የጎረቤት ሀገሮችን በኃይል ይዛ ወደብ ታስመልሳለች ማለት አይደለም። ኢትዮጵያ የፈለገ የውስጥ ፍላጎት ቢኖራት የኢትዮጵያ መንግስታት ምንም አይነት ሀሳብ ቢያራምዱ ከሉዓላዊ ሀገሮች ጋር አሁን ባለው ተጨባጭ ሁኔታ ከሉዓላዊ ሀገሮች ጋር በትብብር በጋራ ተጠቃሚነት ከኛም የምንሰጠው ነገር ኖሮ ከነሱም የምንቀበለው ነገር ሆኖ መለዋወጥ የምንችልበት ካልሆነ በስተቀር ኢትዮጵያ የኔ ነው የምትለው የባህር በር ለማግኘት የሚያስችላት ምንም አይነት መንገድ የለም። አሁን ላይ የቀጠናውም የኃይል አሰላለፍ ነባራዊ ሁኔታ ሊቀየር የሚችልባቸው እድሎች ሊመጡ ይችላሉ። ልክ በ1950ዎቹ እንደሆነው ወይንም በ1991 ለእኛ በማይመች መልኩ እንደሆነ ሁሉ በተቃራኒው አዲስ አይነት የኃይል አሰላለፍ የሚመጣ ከሆነ አይታወቅም የሚሆነው ይህ አካባቢ ሀገራት ሲሄዱ ሲመጡ ሲጣሉ ሲፋቀሩ የምናይበት ስለሆነ በዚያ አግባብ ኢትዮጵያ የራሷ የሆነ የባህር በር ሊኖራት ይችል ይሆናል። አሁን ባለው ሁኔታ ግን ይሄ የመሆን እድሉ እጅግ በጣም ጠባብ ነው ለማለት ነው።
የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት ኤርትራዊ የፖለቲካ ተንታኝ አብዱራማን ሰይድ በበኩላቸው በኢትዮጵያ መንግስት እየተነሱ ያሉ የወደብ ባለቤትነት ጥያቄዎች ውስጣዊ ሀገራዊ ውጥረትን ለማርገብ ከመሞከር በቀር ሊተገበር የሚችል አይደለም ይላሉ።
በአሁኑ ጊዜ የወደብ ጥያቄ ለምንድን ነው የሚነሳው ቢባል በኢትዮጵያ በኩል እንደሚመስለኝ ለፓብሊክ ኮንሰምፕሽን ነው። የውስጥ ችግሮች የተፋፋሙ ናቸው። የኢኮኖሚ ትልቅ ችግር አለ። የውጭ ምንዛሬም የጠፋበት ሁኔታ አለ። በዛው ላይ ደግሞ ጦርነትም አለ። የእርስ በርስ ጦርነት በመላው ኢትዮጵያ አለ ሊባል ይቻላል። ከዛም በላይም በአማራ ክልል በተለይ በአሁኑ ጊዜ ግንኙነቱ ከመንግስት ጋር በጣም ላልተዋል። ከዛም አልፎ ወደ ጦርነትም ተገብተዋል እና ይሄንን ሁሉ ለማስተባበል ሲባል ነው እንግዲህ የወደቡን ጥያቄ በአሁኑ ጊዜ እየተነሳ ያለው እንጂ ችግር ሆኖ አይመስለኝም።
በሌላ በኩል ከኢትዮጵያ የሚነሱ የወደብ ባለቤትነት ጥያቄዎች በጎረቤት ሀገራት ዘንድ ስጋት እንዳያጭሩ የሚያሻውን ጥንቃቄ ዶክተር በለጠ ያመለክታሉ። ከአጎራባች ሀገራት ጋር ብቻ ሳይሆን በጂኦፖለቲካዊ ጥቅም አብሯቸው ከሚሰለፉ ሀያላን ሀገራት ጋር ጭምር ግጭት ውስጥ ሊያስገባ እንደሚችል ያሳስባሉ።
ኢትዮጵያ ትልቅ የሆነ ኢኮኖሚ ያላት፣ ትልቅ የሆነ የወታደር አቅም ያላት ስለሆነች ብትፈራ የጎረቤት ሀገሮች ጥርጣሬ ቢኖራቸው አይደንቅም። እንደዚሁም የዚህ ውይይት መንፈስ ራሱ በጎረቤት ሀገሮች ላይ የሚያሳድረው ፍራቻ አለ። ከመጀመሪያው ጀምሮ እነኚህ የጎረቤት ሀገራት ኢትዮጵያ የወደፊት ፍላጎት አላት ብለው ያስባሉ። ይህንን ለመቋቋም ሲሉ ተጨማሪ ኃይል ከጀርባቸው የማሰለፍ ዝንባሌ በተደጋጋሚ ተስተውሏል። አሁን ላይ ደግሞ በስፋት እያየ ነው እንደመጣ ነው። ከቅርብ ሀገሮች በተጨማሪ ልዕለ ኃያላን ሁሉ እንደ ኢንሹራንስ ሜካኒዝም በግዛቶቻቸው የማስፈር ምልክት እያየን ነው። ፍላጎታችንን ብቻ ስለምንገልጸው እንጂ ኢትዮጵያ ከዚህ በኋላ ከጅቡቲ ጋር የማረ ተቃረብ አስተገባች፣ ከጅቡቲ ጀርባ ያሉ ወታደራዊ ቤዞችን ልዕለ ኃያላን ማሰብ ያስፈልጋል። ኤርትራ ውስጥም ቢሆን እንደዚያው ነው። የተቀረውም የጎረቤት ሀገር ላይ ቢሆን እንደዚያው ነው የሚሆነው። የምንነጋገረው ከኤርትራ፣ ከጅቡቲ፣ ከሶማሊላንድ ወይንም ከኬንያ ጋር ብቻ አይደለም።
በዚህ ሀሳብ የሚስማሙት አቶ አብዱራማን ሰይድም ኢትዮጵያ ጉዳዩን ባይን ለመፍታት ከሞከረች ቀጠናውን ወደ አላስፈላጊ ትርምስ ሊያስገባ ይችላል ይላሉ።
ይገባኛል፣ የራሴን ወደብ ያስፈልገኛል፣ የራሴን የባህር ኃይል መሰረታለሁ እና ሲባል እንግዲህ ይሄ ብዙ አስጊ ሁኔታዎች ይፈጥራሉ። በተለይ ደግሞ አገሮቹ እነዚህ የወደብ ሀገሮች ትናንሽ ናቸው። በህዝብ ቁጥርም በጂኦግራፊ ስፋትም ከኢትዮጵያ በኃይል ያነሱ ስለሆኑ ስጋት ይሰማቸዋል እና ብዙ ለትብብር የሚጋብዝ አስተያየት አይደለም።
ኢትዮጵያ ዛሬም ከጎረቤት ሀገራት ጋር የምትከተለው የውጭ ግንኙነት ፖሊሲ በትብብር መስራት እንደሆነ የጠቀሱት ዶክተር በለጠም ለወደብ ጥያቄዋ አዋጩ መንገድ የሁሉንም የጎረቤት ሀገራት ወደቦች በመጠቀም የአንድ ወደብ ጥገኝነትን መቀነስ መቻል እንደሆነ ያስገነዝባሉ።
የራሳችንን ወደብ እስክናገኝ ድረስ የምናገኝ ከሆነ ማለት ነው፣ ነገሮቹ ተቀይሮ የምናገኝ ከሆነ እስክናገኝ ድረስ ግን በጎረቤቶቻችን ወደቦች ላይ የመጠቀም ስትራቴጂ ልነድፍ ይገባል። ይህንን ለማድረግ ደግሞ ሊሰሩ የሚገባቸው በጣም ብዙ ስራዎች አሉ። እኛ በደከምንና በቀጠናው ያለን ተሰሚነት በቀነሰ ቁጥር በጎረቤቶቻችን ወደቦች ላይ የመጠቀም ደረጃችን እየቀነሰ ሲመጣ ተስተውሏል። ስለዚህ ከነኛ ሀገራት ጋር እና ከጀርባቸው ካሉ ኃይሎች ጋር የኛን ፍላጎት ማስረጽ የሚያስችል ተጠሚነት ማበጀት ነው። በመነጋገር ሲባል ንግግሩ ብዙ ዘርፍ አለው። ዲፕሎማሲያዊ ንግግር አለው፣ ኢኮኖሚያዊ ንግግር አለው፣ ወታደራዊ ንግግር አለው፣ ስትራቴጂክ ብዙ አይነት ዘርፎች አሉ። በእነኚህ ሁሉ ዘርፎች ተዘጋጅተንና ተሰሚ ሆነን ስንቀርብ ነው። ስለዚህ እርስ በርሱ ውስጥ የሚሸኮት ሀገር እና መንግስት በምንም አይነት መንገድ ጎረቤቶቹ ሊሰሙት አይችሉም።
በአፍሪካ ቀንድ የሚታየው የውጭ ሀገራት የብሔራዊ ጥቅምና ዓለም አቀፍ ተጽዕኖ መቀናቀን ቀይ ባህርን አስመልክቶ የሚደረጉ ድርድሮች ቀላል እንደማያደርገው የአፍሪካ ቀንድና መካከለኛው ምስራቅ ጉዳዮች ከፍተኛ ተመራማሪ ዶክተር በለጠ በላቸው ይጠቁማሉ። ኢትዮጵያም ብሔራዊ ጥቅሟን በተሻለ አማራጭና ቁመና ለማስከበር ውስጣዊ ችግሮቿን በመፍታት ተደማጭነቷን በማሳደግ ላይ የበለጠ መስራት ይኖርባታል ሲሉ ይመክራሉ። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮቻችን በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት መሰናዷችንን ነው። ለምሽቱ የያዝናቸው የዘገባው ክፍል ተጠናቋል። በመቀጠል እንግድ ወልዴ ከሙዚቃ ቃና ጋር ይጠብቃችኋል።
ጤና ስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ።
L, it's for the way you look at me. O, it's for the only one.
ናት ኪንግ ኮል ነው ላቭ ከተሰኘው ዜማ ጋር። ለፍቅርና ለፍቅረኞች እንደ ብሔራዊ መዝሙር የሚቆጠር ዜማ ነው። እናንተም እንደምትወዱት ተስፋ አድርጋለሁ።
Love can't make it. Take my heart and please don't break it. Love was made for me and you. Just a game for two. Two in love can't make it. Take my heart and please don't break it. Love was made for me and you. Love was made for me and you. Love was made for me and you.
ላቭ በናት ኪንግ ኮል ነበር። እንደወደዳችሁ ተስፋ አድርጋለሁ። አለማየሁ እሸቴ መሆኑን ማን ያውቀዋል? ኮቱማ ፍቅርዬ
ምራቁን ጥል
ቱማ ፍቅርዬ አለማየሁ እሸቴ በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን ሳምንታዊውን የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዶ ወሌ ነኝ። ሌላ የፍቅር ዜማ ነው ኡ ቦይ። ለበርካታ ፊልሞች ሙዚቃ መስራት የሚታወቀው ሮዝ ሮይስ የተሰኘው ባንድ ኢን ፉል ብሉም ብሎ ቆየት ብሎ በለቀቀው አልበም ውስጥ ካካተታቸው ስራዎች አንዱ ነው። ድምፃዊዋ የሚሲሲፒ ተወላጇ ግዋን ዲኪ ነች። ኡ ቦይ አይ ላቭ ዩ ሶ ጎንዲኪ ከሮዝ ሮይስ ባንድ ጋር ነበረች።
የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ
ስውድሽ ማይክል በላይነ
አይኖችሽም ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እንደ ጽጌረዳ እንዳደ አበባ እንደ ከርቤ ብርቱ እንደ ሎሚ ሽታ አበባ እንዳየን እኔ ወድሻለሁ ፍቅርሽን በፍቅሬ በፍቅርሽ ልቅመሰው ትት እንዳየ ሕፃ የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽም ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው እኔ ወድሻለው ያለም ቋንቋ ይበቃ ቢወራን ነገር ብዙ ሺህ ዘመናት አልፋፍ ለሊት ሚሊዮን መስለኝ ፍቅር አንቺ ስወድሽ አበባ እንዳየን እኔ ወድሻለሁ ፍቅርሽን በፍቅሬ በፍቅርሽ ልትመሰው እንደ ተወርዋሪ ኮከብ እማጠብሽ ስወድሽ 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 የሰማይ መሬቱ የባህር ስፋቱ እንዳለም ዳርቻ እንደ ርግቱ አይኖችሽን ባይኔ ተዳክሜ ያየው ስወድሽ ወድሽ ውድ ወድሻለው ስወድሽ ወድሽ ውድ ወድሻለው Do what is with this?
مايكل بلاينا نامسكنن ودا أمريكا يتا ميني ريبرتن نالفالن ሰላሳ ሁለት አመቷ ይህን ዓለም የተሰናበተችው ሚኒ ሪፐርተን የማይሞት ስራዋን ትታልፋለች። በካንሰር መያዛቸውን በይፋ ካስታወቁ ታዋቂ ሰዎች ከመጀመሪያዎቹ አንዷ ነበረች። ላቪንግ ዩ ተወዳጅ ዜማዋ ነው። ሚኒ ሪፐርተን የአሜሪካ የካንሰር ማህበረሰብ ቃል አቀባይም ሆና አገልግላለች። ላበረከተችው አስተዋጽኦ ማህበሩ ያቀረበላትን ሽልማት ከወቅቱ ፕሬዝዳንት ጂሚ ካርተር በዋይት ሃውስ ተቀብላለች። ሳዱላይ ኑር አዲስ ሰይድ እና ዮኒ ጎንደርኛ ናቸው። ግጥምና ዜማ ኑር አዲስ ሰይድ፣ ሙዚቃ ቅንብር መታፈሪያ በቀለ፣ ማሲንቆ እንድሪስ ሐሰን። እኔም በዚሁ ዜማ ላይ መሰናበታችሁ እንግዶልኝ ነኝ። የሳምንት ሰው ይበለን። ሰላም። Oh,
ጨርሰሻል ፍቅር በይ ውጀባ
እኔ
ሳዱላ በይ በይ መርሃባ
የጎጃም መቤት ወደላ የባህር ዳርሸት
ጀጋወይ እሺ በይ ቆንጅዬ አፎ መደሰ
ስቀይታ ስሪ ወለላ ዋለንባ ካለሽበ
ጀጋወይ ቆንጆማ በኛ ገር ብርቅ አይደል ሁሉ ሸጋ ሸጋው ፈዳል ያንቺ ግን ኧረ እንደው ይገርማል ሳዱሌ ተፈጥሮሽ ይለያል ልንገርሽ ደግሜ ብርቅ አይደል ሁሉም ፈዴ ቆንጆ ፈዳል din kesa fatus agar wajadar du fawaga sadadu asman kalu kunjuna lafilu kunjuna bakaydan wtawi nawilu sadul ya jilcha itopawi hunis bagar bahta tfal barresidan kashamr bishalna
አድማጮቻችን ለምሽቱ ያዝናቸው መሰናዶዎች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናዶውን በመምራት፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ።